በቀጥታ ከዋሽንግተን ዲሲ የአሜሪካ ድምፅ ስቱዲዮ የሚተላለፍላችሁ የጋቢና ቪኦኤ መሰናዶ ተጀመረ። እንደምን አመሻችሁ። ዛሬ ቀኑ ግንቦት 22/2011 ነው። አብራችሁን አምሹና ቀጣዮቹን ጥንቅሮች እንድትሰሙ ይሁን። ወደ ሥልጣን ከመጡ ወዲህ የመጀመሪያ በሆነው የአንድ ለአንድ ቆይታ የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ስለ አስተዳደራቸውና ስለ ሀገሪቱ ሁኔታ ከቪኦኤ ጋር ቆይታ አድርገዋል።
ግለሰቦች ገዝፎ የሚታዩባቸው አካባቢዎች አሉ። ባለው የፖለቲካ ብልሽትና አለመተማመን በተለያየ ምክንያት በአንዳንድ ሰፈር የገዘፈ ማንነት የያዙ አይነኬ የሚመስሉ ግለሰቦች እየተፈጠሩ እነዚህ ግለሰቦች መንግስት ማንኛውንም እርምጃ ወይም የህግ ማስከበር ስራ እንዳይሰራ ቀደም ተብሎ የህዝቡ አለኝታ መከታ አድርጎ ይመስላልና ህዝቡም እስኪገነዘበው ያን የመከተል ሁኔታ ብዙ ቦታ ይታያል።
ዛሬ በአክሱም ከተማ የደርግ አገዛዝ የወደቀበት ኢህአዴግ መንበረ ስልጣኑ የያዘበት ግንቦት 20 ሲከበር ውሏል።
በዛ ታሪካዊ ዕለት ዕስራ ግንቦት ካብ ዓወት ብረታዊ ቃልስና ተማሂርና ህዝቡን ከም ቀደሙ
በዚህ ታሪካዊ ቀን ግንቦት 20 ከትጥቅ ትግላችን ተምረን አሁንም የትግራይ ህዝብ እንደ ቀድመው ለሁሉም ነገር ዝግጁ መሆን አለበት።
የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል ናቸው። ሌሎችን አበይት ጉዳዮች የሚዘናል የኔ ስም ሀብታሙ ስዩም ነው። መሰናደው ጋቢና ቪኦኤ ቅድሚያ የዓለምን ውሎና ዳር የሚናገሩ ዜናዎች ይቀርባሉ። አንድ ቢላዋ ያወዛውዝ የነበረ ሰው ቶኪዮ አጠገብ በሚገኝ ቦታ ላይ ዛሬ አንዲት ተማሪና አንድ ጎልማሳን መግደሉ ታውቋል። በሁለቱ እጆቹ ቢላዋ የያዘው ሰው ካዋሳኪ በተባለች ከተማ ተማሪ ሴቶች አውቶቡስ ሲጠብቁ በነበሩበት ቦታ ላይ ደርሶ በቢላ ማጥቃት እንደጀመረ ተዘግቧል። በ50 ዓመታት ዕድሜ ክልል ውስጥ የነበረው አጥቂ ራሱን በቢላ ወግቶ እንደገደለ የጃፓን ብሔራዊ ስርጭት ዘግቧል። የተገደሉት ሰዎች የ12 ዓመት ዕድሜ ተማሪ ሴትና የ39 ዓመት ዕድሜ ወንድ ናቸው ተብሏል። የእስራኤል የምክር ቤት አባላት የወቅቱን ምክር ቤት ወደ ማፍረስ ከሚያመሩት ሶስት እርምጃ ስነስርዓቶች መካከል ዛሬ አንደኛውን በመደገፋቸው ሀገሪቱ አዲስ ምክር ቤት ለመምረጥ ተቃርባለች። 66-44 ድምፅ እንደ አውሮፓውያን አቆጣጠር መስከረም 17 ቀን አዲስ ምርጫ እንዲካሄድ ሐሳብ አቅርበዋል። በሁለቱ የምርጫ ዙር ማለፍ ይኖርበታል ውሳኔው። ሰሜን ኮሪያ ውስጥ ባለፈው ኦፊሳላዊ ያልሆነ የግል ገበያ ላይ የሚሰማሩት ሰዎች ለሙስናና ለተለያዩ የሰብአዊ መብት ረገጣ የተጋለጡ መሆናቸውን አዲስ የወጣ የተባበሩት መንግስታት ድርጅት ዘገባ ገልጿል። በራሽያ የሚንቀሳቀሰው የሰሜን ኮሪያ የኢኮኖሚ ስርዓት እንደ አውሮፓውያን በራሽን የሚንቀሳቀሰው የሰሜን ኮሪያ የኢኮኖሚ ስርዓት እንደ አውሮፓውያን አቆጣጠር በ1990ዎቹ ዓመታት ፈርሶ አስከፊ ረሃብና የኢኮኖሚ ቀውስ በማስከተሉ በሶሻሊስቱ ሀገር ኦፊሳላዊ ያልሆኑ የግል ገበያዎች እንዲፈጠሩ ግድ ሆኗል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ በጃፓን ያካሄዱትን የአራት ቀናት ጉብኝት ሲያጠናቅቁ ቻይና እየመጠቀች በሄደችበት በአሁኑ ወቅት በዩናይትድ ስቴትስ እና በጃፓን መካከል ወታደራዊ ትብብር የማጠናከሩ ጉዳይ ትኩረት ተሰጥቶታል። የጃፓን ጠቅላይ ሚኒስትር ሺንዞ አቤ ዛሬ ማለዳ ፕሬዚዳንት ትራምፕን ጄኤስ ካጋ በተባለው ሄሊኮፕተር ሊበርበት በሚችል የጦር መርከብ ላይ አስተናግደዋል። ጠቅላይ ሚኒስትር አብይ አህመድ ወደ መንበረ ስልጣን ከመጡ አንድ ዓመት አልፏቸዋል። እስካሁን ስላለው የኃላፊነት ቆይታቸውና ተዛማጅ ጉዳዮች ላይ ከአሜሪካ ድምፁ እስክንድር ፍሬው ጋር ቆይታ አድርገዋል። የምሽታችን መክፈቻ መሰናዶ እሱ ይሆናል ማለት ነው።
ጠቅላይ ሚኒስትር በተጣበበ ጊዜዎት መሃል ይህንን ቃለ ምልልስ ከአሜሪካ ድምፅ ጋር ለማድረግ ስለፈቀዱ በጣም አመሰግናለሁ። ጠቅለል ካለ ጥያቄ ልነሳና እንግዲህ ቃለ መሐላ ከፈጸሙ ከአንድ አመት ጥቂት አለፍ ብሏል። የአብይ ኢትዮጵያ ከአንድ አመት በፊት ከነበረችው ኢትዮጵያ ምን ያህል ተራምዳለች?
እኔም ስለጋበዛችሁኝ አመሰግናለሁ። የኛ ኢትዮጵያ ከነበረችበት ምን ያህል ተራምዳለች የሚለው ሐሳብ ይሻላል። በግል የማስባት ኢትዮጵያ ሐሳቡም የተሸጠና የሁላችን ስለሆነ እንግዲህ ለንጽጽር ያስቸግራል። ትናንትና እና ዛሬ በተለያየ መዘኛ እንካላየናቸው በስተቀር በነበርንበት ሁኔታ አይቶ ትናንትና እና ዛሬን ማመሳከር ይቸግራል። አንደኛው በዲሞክራሲ አውድ ያየን እንደሆነ ትናንትና እና ዛሬ ሰፊ ልዩነት አለ። በሚዲያ አጠቃቀም ያየን እንደሆነ ሰፊ ልዩነት አለ። ኢኮኖሚያችን ላይም እንደዚሁ ወርድ ከነበረው አዘቅት የማገገም ሁኔታ አለ። ነገር ግን ፍላጎት አዳጊ ስለሆነ አሁን ማዳዲስ መሻቶች አዳዲስ ፍላጎቶች ስለሚፈጠሩ በዚያው ልክ መፍጠር እና ማደካልቻል ውድድሩ ትናንትና እና ዛሬ ብቻ ሳይሆን ዛሬ ማስቀጠመቻ ላይ የተሰናሰለ መሆን ስላለበት በብዙ መልክ ከፍተኛ ለውጥ አለ። የሰላም አየር አለ። የፎይታ መንፈስ አለ። ይሄንን ማስቀጠል ማስፋት ሁሉንም ሰው እንዲነካ ማድረግ ይቀጥላል ስራ ይሆናል።
እርስዎ የተረከቡት በበርካታ ተንታኞች እምነት በመፍረስ አፋፍ ላይ የነበረች ያስቸኳይ ጊዜ አዋጅ ያስፈልጋትን ኢትዮጵያ ነው። ሁኔታዎች ሊቀየሩ እንደሚችሉ ተስፋ የሰጠውት ምን ነበር?
በርግጥ ወደ ኃላፊነት ከመምጣቴ በፊት የነበረው ሁኔታ ያስፈራል። ያን ሁኔታ ገሚሶቹ አንተ እንዳልከው ይገልጹታል። ገሚሶቹ ከዛም ያከፉታል። ገሚሶቹ ደግሞ ከዛም ባነሰ ያስቀምጡታል። ግን እኔ ተስፋዬ ሶስት ነገር ላይ ተመሰረተ ነው። የመጀመሪያው ተስፋ በፈጣሪ ነው። የኢትዮጵያ አምላክ ብዙዎች የሚጮሁለት በየእምነታቸው የዘገየ ቢመስልም ይቀራል ብዬ አላምንም። በፈጣሪ ተስፋ አልቆርጥም። ኢትዮጵያን የሚተዋት ብዬ አላምንም። ሁለተኛው ተስፋዬ ሀገር ነው። ሰው በሀገር ተስፋ አይቆርጥም። ብዙ ጊዜ በውጭ የሚኖሩ ሰዎች በተለይም አሜሪካ የሚኖሩ ሰዎች እንቅልፋቸው አሜሪካ ነው፣ ህልማቸው ኢትዮጵያ ነው ይባላል። ሰዎች በአካል ቢወጡም በመንፈስ ሁሌም ሀገራቸው ውስጥ ነው የሚኖሩት በሀገር ተስፋ ስለማይቆረጥ። እንዲያ ብቻ ሳይሆን እኔ ባለኝ ልምምድ ወዳደጉ ሀገሮች በሚጓዙበት ጊዜ ቀደም ባለው ጊዜ ሁለት ቀን ሶስት ቀን ፎቁን መንገዱን ከባቢውን በጣም አደንቃለሁ፣ እደመማለሁ፣ እገረማለሁ። ነገር ግን ከተወሰነ ቀናት በኋላ ያ ፎቅ ያ ንጽህና ያ የከተማ መስተጋብር እንዴት ሁሉ ሀገሬ እንደሚመጣ ነው የማስበው እንጂ ውበቱን እዛ ቦታ ላይ ነው። እዛ ቦታ ለኔ ስዕል ነው። ያንን እዚህ አምጥቼ ከሀገሬ ጋር ሳሰናስለው ነው ውበት መስሎ ደምቆ የሚታይ። ይሄ እኔ ብቻ አይመስለኝም። በጣም ብዙ ኢትዮጵያውያን የትም ይሄዱ የት የኢትዮጵያ ነገር ሁሉ ይገዳቸዋል። ልባቸው፣ ሀሳባቸው፣ ፍላጎታቸው እዚህ ነው ያለው። ስለዚህ በሀገር ተስፋ አይቆረጥም። በተለይ ደግሞ ኢትዮጵያውያን በሀገር ተስፋ አይቆርጡም። የትም ቢሄዱ አንድ ቀን ሀገሬ እገባለሁ እያሉ ያስባሉ። እኔም በሀገሬ እንዲሁ ተስፋ ስለማልቆርጥ ነው። ሶስተኛው በህዝብ ተስፋ አይቆረጥም። በተለይ በኢትዮጵያ ህዝብ ተስፋ አይቆረጥም። የኢትዮጵያ ህዝብ ሲበሳጭ ሲቆጣ ኃይለኝነቱን በምታየው ልክ ቶሎ ደግሞ የመስከን የማመዛዘን በችግር ውስጥም ቢሆን ቆም ብሎ የማሰብ ጥፋት መስሎ ሲታይም የማመሳከር ልምምድ አለው። የቀደሙ መሪዎችን ሲተች ማንኛውም ኢትዮጵያዊ በምታደምጥበት ወቅት ምንም እንኳን የከፋ ነገር ማንሳት ቢችልም ከዛ ጎን ለጎን መልካም ነገር ያነሳልና ህዝብ እንደ ህዝብ ተስፋ አይቆረጥበትም። በሀገር ተስፋ አይቆረጥም። በፈጣሪ ተስፋ አይቆረጥም። በእነዚህ ሶስት ምክንያቶች እኔ ያኔም ተስፋ ነበረኝ፣ አሁንም የበረታ ተስፋ አለኝ። ዋናው ምስጢር በእነዚህ ሶስት ነገሮች ተስፋ የማልቆርጥ ሰው በመሆኔ ነው። እንደምንቀጥል፣ እንደምንቀየር፣ እንደምናድግ ያኔ የማስበው አሁንም በጠንካራ ሁኔታ እንደዛ ነው የማስበው።
በለውጡ ተደስቶ አደባባይ የወጣው ለእርሶ ያለውን ድጋፍም በስፋት የገለጸው ህዝብ በርካታ ነው። ነገር ግን በዚህ መንገድ ሀሳቡን የገለጸው ድጋፉን ያንጸባረቀው ህዝብ በተለይ ከኢህአዴግ ውጭ የሆነው በለውጡ ሂደት እንዲሳተፍ መድረኮች አልተመቻቹለትም የሚል አስተያየት የሚሰጡ ወገኖች አሉ። በዚህ ላይ ምን አስተያየት አለዎት እርስዎ?
መጀመሪያ አለው
አድማጮቻችን፣ ቀሪው ከጠቅላይ ሚኒስትር አብይ አህመድ ጋር የተደረገው ቆይታ በመጽሔት ዝግጅታችን ከምሽቱ 3 ሰዓት በኋላ በስፋት ይደመጣል። ቀጣዩ ዘገባ ወደ ሰሜን ኢትዮጵያ ይወስድናል። የኢትዮጵያ ብሔር ብሔረሰቦች ሀገሪቷን ከመፍረስ አደጋና ከአዙሪት እንድትወጣ አብረን ልንተጋ ይገባል። ይህን ያሉት የትግራይ ክልል ምክትል ርዕሰ መስተዳደር ዶክተር ደብረጽዮን ገብረ ሚካኤል ናቸው። ዛሬ በአክሱም ከተማ የመንግሥት ለውጥ የተደረገበትን 28ኛ ዓመት ሲከበር ነው ይህንን ያሉት። ሙልጌታ ጽባ በዚህ ጉዳይ ላይ ቀጣዩን ዘገባ ልኮልናል።
በትግራይ ክልል ባክሱም ከተማ በተከበረው በኢትዮጵያ የመንግስት ለውጥ የተካሄደበት ግንቦት 20 የከተማዋ ነዋሪዎች፣ የአክሱም ዩኒቨርሲቲ ማህበረሰብ፣ የክልሉ ከፍተኛ አመራሮች ተሳትፈዋል። የከተማዋ ምክትል ከንቲባ አቶ ኤልያስ ካሳይ ከተማዋ በአሁኑ ጊዜ በለውጥ ጎዳና ላይ እንደምትገኝ ገልጿል። ይህም የድሉ ውጤት አካል ነው ብለዋል።
ሎሚ አብዛ ታሪካዊትን ጥንታዊትን ከተማና ከተማ አክሱም በብርክ ክልል
በዛሬው ዕለት በዚች ጥንታዊትና ታሪካዊ ከተማ አክሱም በክልል ደረጃ የግንቦት 20 የድል በዓል ስናከብር ባለፉት 28 ዓመታት በድርጅታችን ህወሓት የተመዘገበ ውጤት በመያዝ በከተማችን ተጀምረው ያሉ የልማት ስራዎች ህዝባችንን እያሳተፍን በመሆናችን ውጤት እያስመዘገብን እንገኛለን ነው ያሉት። የበዓሉ የክብር እንግዳ የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል ለግንቦት 20 የድል በዓል እንኳን አደረሳችሁ በማለት የጀመሩ ንግግራቸው ገዢዎች ለጊዜው እንጂ ለሁልጊዜ በህዝብ ጫንቃ እንደማይቆዩ የሚያስተምር ሁልጊዜም ልንዘክረው የሚገባ በዓል ነው ብለዋል። ድሉም የሁሉም ኢትዮጵያውያን ትግል ውጤት ነው። በተለይ የትግራይ ህዝብ ግን የትግሉ የሰላ ጫፍ በመሆን አሳክቶታል ብለዋል።
ዛዕለት ኩሉ ኢትዮጵያዊ ብዝተፈላለየ አግባብ በብ ከባቢው በብዝ መስሎ
ይህች ዕለት ሁሉም ኢትዮጵያውያን በተለያየ አገባብ በየአካባቢው በመሰለው አካሄድ ከደርግ ጋር ተጋጥሞ ያሸነፈባት ቀን ነው። በተለይ የትግራይ ህዝብ የሰላ ጫፍ የደማዊው ውጊያ በመሆን ሁሉ ህዝባችን ከጫፍ እስከ ጫፍ የተሰለፈበት ለ17 ዓመታት መራራ የትጥቅ ትግል አካሄዶ እንደ ህዝብ ብዙ መስዋዕት ከፍሎ ኪሳራዎችንም ተሸክሟል። ግንቦት 20 1983 ዓ.ም ስርዓት ፈርሶ የኢትዮጵያ አዲስ ታሪክ ተመዝግቧል ነው ያሉት። ምክትል ርዕሰ መስተዳድሩ በዚህ ንግግራቸው በኢትዮጵያ አለ ስለሚሉት የፖለቲካ ችግር ማንስተዋል። በአሁኑ ጊዜ የኢትዮጵያ ህገ መንግስትና ፌዴራላዊ ስርዓት ለማፍረስ የሚሰሩ አሉ ብለዋል። በብዙ አካባቢዎች ሰላምም የለም፣ ዜጎች እየተፈናቀሉ ነው ብለዋል። የትግራይ ህዝብም ለሁሉም ነገር ዝግጁ እንዲሆን መልእክት አስተላልፏል።
በዛ ታሪካዊ ዕለት ዕስራ ግንቦት ካብ ዓወት ብረታዊ ቃልስና ተማሂርና ህዝቡን ከም ቀደሙ
በዚህ ታሪካዊ ቀን ግንቦት 20 ከትጥቅ ትግላችን ተምረን አሁንም የትግራይ ህዝብ እንደ ቀድመው ለሁሉም ነገር ዝግጁ መሆን አለበት። እነዚያ አድሃሪያን ኃይሎች በትጥቅ ትግሉ የደረሰባቸውን ሽንፈት ለመበቀል ሳይቀር የሚያልሙ ስለሆኑ ለትግላችን ድል ምክንያት የሆኑት አቅሞቻችንና እሴቶቻችንን አሳድሰን አጠንክረን በመሄድ የሚታየውን የፖለቲካ ሁኔታ እስከሚቀየር የትግራይ ህዝብ ሁለንተናዊ የመመከት ስራ በጽናት በማስቀጠል የተጀመረው የህዳሴ ጉዞ ልታስቀጥል ይገባል ብለዋል። በክልሉ ዲሞክራሲ ለማስፈንና ማህበራዊ ፍትህን ለማረጋገጥ ትኩረት አድርገን እንሰራለን ብለዋል። የትግራይ ህዝብ ሁሉንም የኢትዮጵያ ህዝቦች የሚያከብር ከማንም ጋር መጣላት የማይፈልግ ነው ብለዋል። የህዝቦች ፍላጎትና ጥቅም አንድ ስለሆነ የትግራይ ህዝብም ከአማራ ህዝብ ጋር ይሁን ከሌላው ጋር የሚያዛምደው እንጂ የሚያጣላው አንድም ጉዳይ የለም ብለዋል። ምክትል ርዕሰ መስተዳድሩ ህዝብ እያናቆሩ ስልጣን ለመያዝና በስልጣን ለመቆየት የሚፈልጉ ኃይሎች ያሏቸውንም ልንታገላቸው ይገባል ብለዋል።
ዕለት ዕስራ ግንቦት ትነክብር ሀገርና ኢትዮጵያ ነመቋረ ዘይብሉ ዕንክሊል ቅልውላውን ምብትታንን ከይተኣቱ
ግንቦት 20 ስናከብር ሀገራችን ኢትዮጵያ ወደማያባራ አዙሪት ቀውስና መበታተን እንዳትገባ ህገ መንግስታችንና ፌዴራላዊ ስርዓታችን እንዲከበር ሁላችንም እንድንታገል የትግራይ ህዝብና መንግስት ጥሪውን ያቀርባል። በተለይ ደግሞ በቀጣይ ዓመት የሚካሄደውን ሀገር አቀፍ ምርጫ በጊዜውና በአግባቡ አለማካሄድ ማለት ህገ መንግስቱና የፌዴራል ስርዓቱን እንዲፈርስ መፍቀድ በመሆኑ ሁለንተናዊ ጥረት ተደርጎ ምርጫ በህገ መንግስቱ መሰረት እንዲካሄድ ሁሉንም ያሳተፈ የተስተካከለ አፈጻጸም እንዲኖር ማድረግ ለሀገር ያለውን አስተዋጽኦ ትልቅ በመሆኑ ሁሉም ሊታገልለት ይገባል ነው ያሉት። ከኤርትራውያን ጋር በመሆን የከፈልነው መስዋዕትነት እናከብራለን በማለት የተናገሩት ዶክተር ደብረጽዮን ይህ በዓል የኤርትራውያንም ድል የሚዘከርበት ነውና እንኳን አደረሳችሁ ብለዋል። የተጀመረው የሰላም ሂደት የሁለቱንም ህዝቦች ጥቅም በሚያረጋግጥና በተሟላ ስርዓት እንዲሄድ ለማድረግ የበኩላችን አስተዋጽኦ እናበረክታለን በማለትም ተናግሯል። ለአሜሪካ ድምጽ ሙልጌታ ጽብሃ መቀለም።
ሙልጌታ እናመሰግናለን። ቀጣዩ ዘገባም ቀደም ብለን ከሰማነው ጋር የሚያያዝ ነው። ከ28 ዓመታት በፊት የመንግሥት ለውጥ ሲደረግ የድሬዳዋ ነዋሪዎች አስቸጋሪውን ጊዜ በመደጋገፍ አሳልፈውት ነበር። ያ ማኅበራዊ ትስስር ግን ከቅርብ ጊዜ ወዲህ ፈተና ላይ ወድቋል። በዚህም በሰብአዊና በቁሳዊ ሀብቶች ላይ ጥፋት ያስከተለ የሰፈርና የብሔር ተከታታይ ግጭት ተከስተዋል። አሁን እነኚህን ግጭቶች ለማስቀረት በየቀበሌው የተለያዩ የርቅና የምክክር መድረኮች እየተዘጋጁ ነው። አዲስ ቸኮል ከከተማዋ ነዋሪዎች ጋር በዚህ ጉዳይ ላይ ቆይታ አድርጓል።
በወረሃ ግንቦት የዛሬ 28 ዓመት በተለይ ኮሎኔል መንግስቱ ኃይለማርያም ወደ ዚምባብዌ ከሄዱ ጀምሮ ድሬዳዋ ላይ የወታደራዊ መንግስት አልነበረም። አዲሱ ኢህአዴግም ከተማዋን ሙሉ በሙሉ አልተቆጣጠራትም ነበር። በዚህ ጊዜ ግን የዚያድ ባሪዋ ሶማሊያ መንግስት ባላንጣ የነበረችው ሀገራችን በርካታ ወታደሮቿ የኢትዮ ሶማሊያ ድንበርን መጠበቃቸውን ትተው ከነጥጥቃቸው ድሬዳዋን አጥለቅልቀዋት ነበር። ቁጥራቸው ከ15000 እስከ 20000 ሊደርስ እንደሚችል የተለያዩ ነዋሪዎች ግምት ነው። እነኚህን ትጥቅ ያልፈቱ የቀድሞ ሰራዊት አባላት የመመገብ የማልበስና ወደ ቤተሰቦቻቸው መሄድ የሚፈልጉትን የመሸኘት ኃላፊነት የወደቀው በከተማዋ ነዋሪዎች ላይ ነበር። በወቅቱ የከተማዋ ነዋሪ ስላደረጉት የደቻቱ አካባቢ ነዋሪው አቶ ገብሬ እንዲያስታውሳሉ።
ቁጥራቸው በጣም በርካታ ነው። ከተማው በሙሉ አጥለቀለቁት እና ሁኔታቸው በጣም ያሳዝን ነበረ። ሰውነታቸው ተጎሳቁለዋል። ልብሳቸው መንችከዋል። በዚሁ ምክንያት በተለይ እዚህ ከዚራና ደቻቱ አካባቢ በጣም በርካታ የሆነ ህዝብ ተሰባስቦ ምግብ በማዋጣት በማሰባሰብ በተለያዩ አቅጣጫዎች በማሰባሰብ በጥቅሉ ህዝቡ ነበረ የሚቀልባቸው። ህብረተሰቡ ከዳር እስከ ዳር ያው እያዋጣ
ሁሉም የከተማው ነዋሪ ነው። በየሰፈሩ
አብዛኛው የከተማው ነዋሪ ህዝብ ወሬ የሰማ ኢብን ያላያቸው ወሬ የሰማ ከአዲስ ከተማ አካባቢም፣ ከለገሀሪ አካባቢም፣ ከአፈቴሳ አካባቢም፣ ከተለያዩ አካባቢዎች አብዛኛዎቹ ያረፉበት እዚህ አካባቢ ስለነበረ በዚሁ ምክንያት ህብረተሰቡ በየአቅጣጫው ከሚጠበቀው በላይ እና እኛ በእድራችን አማካይነትም የተወሰነው አስተዋጽኦ በተለይ በሴቶች አማካይነት ልክ ተደራጅተው በተለያየ አቅጣጫ ከየቦታው ምግብ እየሰሩ ምን እያሉ ውሃ የሚያቀርቡትንም ምን የሚሉትንም ኢቨን ቡናም ሁሉ እስከ ማቅረብ ድረስ ለሁሉም ባይሆን ባገኟቸው በደንብ እንትን አድርገው ኢቨን ልብስ ምናምን ያልነበራቸው ሰዎችንም ጭምር ልብስም ጭምር በመስጠት ምን በማለት እስከ መጨረሻ ድረስ በጣም ደስ የሚልና ፈጣሪ የሚወደው ስራ ነበረ በድሬዳዋ አካባቢ የተሰራው።
መንግስት በሌለበት ሁኔታ እርስ በርስ ከመደጋገፍና በፍቅር ከመኖር ባሻገር ለሌሎች ይተርፍ የነበረው ያንንም አስቸጋሪ ጊዜ ያለ ኮሽታ ያሳለፈው የድሬዳዋ ነዋሪ ግን ባለፉት ጥቂት ዓመታት በብሔርና ሃይማኖት ላይ የተመረከዙ ግጭቶችን ሲያስተናግድ ነበር። በዚህም በከተማዋ ብቻ ከ15 በላይ ሰዎች ሞተዋል። ቁጥራቸው በውል ያልታወቁ ነዋሪዎች ከሰፈራቸው ተፈናቅለው ብሔራቸው ወደሚበዛበት ሰፈር እስከ መሄድና በጋራ መጠለያ ማዕከል እስከ መኖር ደርሰዋል። ቀድሞ ከለመዱት አንጻር ወደዚህ አይነት የእርስ በርስ ጥቃት በመግባታቸው ግን ብዙዎች ያዝናሉ። የሶማሌ ብሔር ተወላጁ ኢብራሂም እንዲህ ይላል።
እኔ እንደዛ አይነት ነገር ላይ ሳይ በጣም ይሰማኝ ነበረ። ጤናዬ ራሱ እስከመጣት ደረጃ ያለበት ነው የምደርሰው። ለምን ድሬዳዋ ከሁሉም ብሔር ስታየው ማጣትና ማስቀየም ማንፈልጋቸው ጓደኞችና ቤተሰቦች አሉ። እነሱ ሁላ በዚህ በተከሰተው ነገር ብዙ ዘመድ እያጣን ነው። ስለዚህ ያደግነው እኔ ብሔር ሶማሌ ቢሆንም ከሁሉም ድሬዳዋ ከሚኖሩ ብሔር በሙሉ ጓደኞችና ቤተሰብ አለኝ። ስለዚህ የብሔር ነገር ሲመጣ በቃ ህመም ነው። ሰሞኑን ነው እንዳውም ጤናዬ ወደ ቀድሞ እንትን እየተመለሰ ያለው እንጂ በጣም እየተሰባኝ ነው በዚህ ጉዳይ።
በአሁኑ ሰዓት በሰፈርም በብሔርም የተጋጩትን ለማስታረቅ በየቀበሌዎች የእርቅ ፕሮግራሞች እየተዘጋጁ ናቸው። ከሳምንታት በፊት የአስተዳደሩ አመራሮችና ጀዋር መሐመድ የተገኙባቸው የእርቅ ፕሮግራሞች ነበሩ። ባለፈው ሳምንትም በመስቀለኛና ገንደ ተስፋ ነዋሪዎች መካከል የእርቅ መድረኮች ተዘጋጅተው ነበር። በትላንትናው ዕለትም እንዲሁ የ08 ቀበሌ በተለምዶ ለጋሬ የአፍጥር ፕሮግራም አዘጋጅቶ በፕሮግራሙ ከኦሮሞዎችና ሶማሌዎች ባሻገር ለክርስቲያኖችም ፍየል በማረድ የመቀራረብና የአብሮነት ምሽት ተካሂዶ ነበር። የአስተዳደሩ ከፍተኛ አመራሮችም ተሳታፊ ነበሩ። ወደ ቀደመ ፍቅር የመመለስ ፍላጎቱ በአብዛኛው ነዋሪ ዘንድ የሚታይና በየመድረኮች የሚንጸባረቅ ቢሆንም በዚህ አካሄድ ግን ምን ያህል ስኬታማ መሆን ይቻላል? ሌሎች መፍትሄዎች ሲኖሩ ይሆን ወይ ብለን የከተማዋ ነዋሪና የህግ ባለሙያ የሆኑት አቶ ፋሚ ዳንኤል እናናግረን ነበር።
አሁን እንደዚህ የተጀመሩ የእርቅ ፕሮግራሞች በጣም ደስ የሚያሰኙ ናቸው። ጥሩ ጅምርም ነው ብዬ ነው ማለት ነው። ግን ደግሞ የአንድ ሰው ሚዲያ ፍጆታ ብቻ ሆነው እንዳይቀሙ ደግሞ ስጋት አለኝ። አሁን እርቁ መጀመሩ ጥሩ ነው፣ ደስ ይላል። ደስ የሚያሰኝ እንትን አለው። ግን ደግሞ እንዳልኩ የሚዲያ ፍጆታ ብቻ ሆኖ እንዳይቀር ስጋት አለ። ይህም ስጋቴ ምንድን ነው? አሁን እኔ በኢትዮጵያ የከተሞች ታሪክ ውስጥ ከአንድ ቀበሌ ወደ ሌላ ቀበሌ የተሰደደበት ዜጋ የተሰደደበት ክፍል ድሬዳዋ ከተማ ላይ ብቻ ነው ያለው እና ይህን ከቀበሌ ቀበሌ የተሰደዱ ሰዎች ወደ መኖሪያ ቀያቸው ሊመለሱ ይገባል እና ያ ካልሆነ ግን ዘላቂነቱ አጠራጣሪ ያለ በዋናነት ዜጎች የተፈናቀሉ ዜጎች ሲመለሱ እርቁ ሙሉ ይሆናል የሚባላል። በዋናነት እኔ አሁን ፖለቲካል ውሳኔ ይችላል ድሬዳዋ ጉዳይ አስተዳደሩ ማለት ሲጨማለቅ የነበረ አስተዳደር ነበር በነገራችን ላይ እና በጣም በሚያሳዝን ሁኔታ ብሔርን ከብሔር እያጋጨ ለራሳቸው የፖለቲካ ትርፍ ሲባል ጊዜያቸውን ለማርዘም በቃ የሚያስጠላ ስራ የሚሰሩ ስለዚህ እነዚህ ሰዎች ላይ ለምሳሌ ሊወሰን ይገባል። በከፍተኛ ሁኔታ ግድን የማስከበር ስራ ሊሰራ ይገባል። ውሳኔ መወሰን መቻል ያለበት ፖለቲካል ዲሲዥን ያስፈልጋል። ከስልጣን በቸው ሊመሱ ይገባል። እጅ ያለበት ተብሎ አመራሮች ዝም ሊባሉ አይገባም። በህግም ሊጠየቁ ይገባል። የመጀመሪያ ውሳኔ እንትን ማለት ነው። ሁለተኛ ማህበረሰብ የሴቶቻችን አሉ ጀስት የሚደረቡ ትምህርት ቤቶች አሉ። በአካባቢያችን እድር ይኖራል። ወላጆች ልጆቻቸውን ደግሞ ጀስት ቀድሞ የነበራቸውን ፍቅር ሊያስተምሩ ይገባል። በትምህርት ቤቶች ሊዘመር የሚገባ ድነታችን አብረን የመኖር ጀስት መልካም የሆነው ሴታች እንዴት ነበረ የሚለውን መልካም መልካም የነበረውን በጎ በጎነ ሊጎሉ ይገባል። ቤተሰቦችን ከመለያየት ጀስት መለያየታችንን ጀስት በብዙ እንትን ሊያስፋ ከሚችል ነገር ይልቅ አንድነታችንን ሊያጠናክሩ የሚችሉ ነገሮች ላይ ብዙ ብዙውን ትምህርት ልጆቻቸውን ማስተማር ይገባቸዋል እላለሁ። በኢኮኖሚያዊ እንትን ላይ ደግሞ ስመጣ ሰፊ የሆነ የስራ አጥነት ችግር ድሬዳዋ ከተማ ላይ አለ። ከአገር ከፍ አንደኛ ነች በስራ አጥ ቁጥር እና ይህም ሰፊ የሆነ የስራ አጥ ቁጥር አስተዳደሩ በተሻለው አቅም የፌዴራል መንግስት ጋር በመሆን ሊቀረፍ የሚችልበት እንትን መስመር ከተዘረጋ ወጣት ስራ አጥ ነው ለግጭት ጊዜ አይኖረውም። ስለዚህ እነዛ እንትኖች ላይ ከተሰሩ ማህበራዊ ሽፍቻችን ይመለሳሉ የሚል እምነት አለኝ።
አዲሱ የከተማ ከንቲባ አቶ ማህዲ ግሬ በተለያዩ መድረኮች የከተማዋን ሴቶች ስለመመለስ ይናገራሉ። አብዛኛው ነዋሪም የድሬዳዋ ሴቶች የሆኑት እንግዳ ተቀባይነት፣ አብሮነት፣ መተሳሰብና ግልጽነት ተመልሰውለት ማየት ይፈልጋል። ለአሜሪካ ድምጽ አዲስ ቸኮል ከድሬዳዋ።
አዲስ እናመሰግናለን። አብራችሁ ከጋቢና ቪኦኤ ጋር ስለሆናችሁ በጣም እናመሰግናለን። አሁን ደግሞ ወደ አፋር ሰመራ እናቀናለን። በዚያ ባልደረባችን መስፍን አራጌ ይገኛል። ከሰሞኑ በአፋርና ኢሳ ህዝቦች መካከል ተደጋግመው የተፈጠሩ ግጭቶችን በሰላም ለመፍታት የእርቀ ሰላም ጥረቶች ሲደረጉ ነበር። መስፍን በእነዚህ ጥረቶች ጉዳይ ቀጣዩን ዘገባ ልኮልናል።
በአፋርና በኢሳ ህዝቦች መካከል ጠንካራ የሃይማኖት የባህልና የማንነት ትስስር አለ። እነዚህ ህዝቦች አንድ የሚያደርጓቸው በርካታ ቁም ነገሮች ቢኖሩም በተለያዩ ጊዜያት በሚፈጠሩ ጥቃቅን ችግሮች ግጭት ውስጥ የሚገቡበት አጋጣሚም ነበር። በቅርቡ ግን ችግሩ ሌላ ገጽታ በመላበስ በሁለቱ ወንድማማች ህዝቦች መካከል ውጥረት ፈጥሮ ቆይቷል። ይህን ውጥረት በማርገብ የቀጠናውን ብሎም የሀገሪቱን ሰላም ለማረጋገጥ የጸጥታ ምክር ቤቱ መግባባት ላይ የደረሰው ሰመራ ከተማ ላይ ባካሄደው የምክክር መድረክ ነው። የአፋር ብሔራዊ ክልላዊ መንግስት ሰላምና ጸጥታ ቢሮ ኃላፊ አቶ አህመድ መሐመድ እንደሚሉት በሁለቱ ክልሎች መካከል የተፈጠረውን ችግር ለመቅረፍ የጸጥታና ፖለቲካ እቅዶች ታቅደው እንቅስቃሴ ተጀምረዋል።
የጸጥታ እቅድ ከሚሌ እስከ አዋሽ አርባ ያለውን መንገድ ደህንነት ጥበቃ ለፌዴራል ሀገር መከላከያ ሰራዊትና ለፌዴራል ፖሊስ አስረክበን እኛም ከነሱ ጋር አሁን በቅንጅት እየተሰራ ያለበት ሁኔታዎች አሉ። በዚህ ቀጠና ላይ አሁን በቅርብ ጊዜ ወዲህ እየተፈጠሩ ያሉ ችግሮች አሉ። ህዝቡም ስጋት ውስጥ ነው ያሉ። በዛ ማንኛውም ኢትዮጵያዊ በነጻነት እንዲሄድ ነው እኛ ለሀገር መከላከያ ሰራዊት እና ለፌዴራል ፖሊስ መንገዱን ያስረከብ ነው። ነገር ግን ይህንን ለውጥ የማይደግፉና ኮንትሮባንዲስቶች አላማ ያላቸው የግለሰቦችን አጀንዳ አንግበው መንገድ ላይ በሚሄዱ ንጹሐን ዜጎች ላይ ጥቃት እያደረሱ ያሉበት ሁኔታዎች አሉ።
ከፌዴራሉ ሰላም ሚኒስትር፣ ከአገር መከላከያ ሰራዊት፣ ከፌዴራል ፖሊስና ከሶማሌ ብሔራዊ ክልል ጋር በመሆን ፖለቲካዊ ተግባራት እየተከናወኑ መሆናቸውንም አክለው ያብራራሉ። በክልሉ የኢሳ ጎሳ አባላት በሚኖሩባቸው ሶስት ቀበሌዎች ተጀምረው የነበሩ ህዝባዊ ውይይቶች ለጊዜው ቢቋረጡም በቅርቡ በማስቀጠር የህዝብ ለህዝብ ግንኙነትን የማጠናከርና ሰላሙን እውን የማድረግ ስራዎች ይሰራሉ ብለዋል። የሶማሌ ብሔራዊ ክልላዊ መንግስት ሰላምና ጸጥታ ቢሮ ምክትል ኃላፊ አቶ አብዱላሂ መሐመድ በበኩላቸው ለሁለቱ ህዝቦች ግጭት የተሰወር እጆች አሉበት ይላሉ።
የሶማሌና አፋር ሰላም እጦት ምክንያት ዋናው ከህብረተሰቡ የሚመጣ አይደለም፣ ከፖለቲካ አማራሪ እና የተለያየ ጉድጅ ያለበት ሰዎች በተለይ ኮንትራባንድ ነጋዴዎች እና በዛ አይነት የተነሳ ግጭቶች እንጂ ከህብረተሰቡ ካሁን በፊት የሚጋጩ ነበረ፣ ዛሬም ይጋጫሉ፣ ወደ ነገም ይጋጫሉ። በራሳቸው ባህላዊ መንገድ የሚፈቱት ነገሮች ነበሩ።
ደም አፋሳሽ ግጭቶች የወንድማማች ህዝቦችን ህይወት መቅጠፋቸው፣ ጥላቻን መዝራታቸው እዚህ ላይ ሊቆም ይገባዋል ይላሉ አቶ አህመድ።
ድንበር አካባቢ ላይ ያሉ ህዝቦች እስከ ዛሬ ድረስ ብዙ ህይወት አልፏል፣ ብዙ ንብረት ወድሟል። ነገር ግን ከሞተው ይልቅ የቀረው ስለሚበዛ የቀረው ህዝባችን ለማትረፍ ከሚመለከተው አካል ጋር በቅንጅት እንደምንሰራ ያለንን ቁርጠኝነት ያሳየንበት ሁኔታዎች አሉ።
የጸጥታ ኃይሉም ችግሮችን ቀድሞ የመገመትና እንዳይከሰቱ የመከላከል አቅሙ ሊጎለበት ይገባዋል የሚሉት ደግሞ አቶ አብዱላሂ ናቸው። አገር በቀል የግጭት አፈታት ስርዓቶች መጎልበት ይገባቸዋል። ኢትዮጵያ አንድነታችን እንዲጠናከር፣ የታሪክ ትስስራችን እንዲጠብቅ ህዝብ የጣለብንን ኃላፊነት እንወጣ ይላሉ።
ደም ማፍሰስ አለበት፣ ህዝባችን መዳን አለብን። የአፋር ህዝብ የኛ ህዝብ ነው። የሶማሌ ህዝብ የአፋር ህዝብ ናቸው። ነገም ከደም ገዳም ዛሬ ዓመታት የመቶ ዓመታት ሺህ ዓመታት በኋላ የሚኖሩት ህዝብ ናቸው። እንደ ኢትዮጵያዊ ግን ምን መስራት አለብን? አብሮ ተዋህዶ እንድኖር መስራት አለብን።
የምስራቅ ኢትዮጵያ አጎራባች ክልሎች የጸጥታ ምክር ቤት እንቅስቃሴ በጀመረ መንፈቅ ባልተሻገረ ጊዜ ውስጥ በርካታ ስኬቶች ተመዝግበዋል ይላሉ የምስራቅ ሐረርጌ ዋና አስተዳዳሪ ሁሴን ፈይስ። እንደሳቸው አባባል ከሶማሌ ብሔራዊ ክልላዊ መንግስት ጋር አጎራባች በሆኑ አካባቢዎች እስከ 20 ሰው ለህልፈት ይዳርጉ የነበሩ ግጭቶችን ማስወገድ ተችሏል። በዋናነት ይላሉ አስተዳዳሪው፣
እኛ በኛ ዞን ያለው 328,000 ተፈናቃይ ነው አለ። ከዚህ ውስጥ አሁን ጸጥታ አስተማማኝ ከሆነ ሁኔታ 116,000 ወደ ቦታ እንዲገቡ ተደርገዋል። አንዳንድ መሟላት የሚገባቸው ሎጂስቲኮች አሉ። እነዛ ከፌዴራል ከክልል መንግስት ጋር እየተነጋገር ቀጣይ የቀርቡትንም እናስገባል።
ቀጠናው ካለው ስትራቴጂካዊ ጠቀሜታ አንጻር ልዩ ትኩረት ተሰጥቶ ሰላምን የማረጋገጥ ህግን የማስከበር ስራዎች ቅድሚያ ተሰጥቷቸው እየተሰሩ መሆናቸውን የምስራቅ እዝ ዶክትሪኔሽን እና ህዝብ ግንኙነት ዳይሬክቶሬት ዳይሬክተር ኮሎኔል ፍስሐ ተክለ ሃይማኖት ይገልጻሉ።
ከጅቡቲ፣ ከኬንያ፣ ከሶማሊያ፣ ከኤርትራ ጋር ይገናኛል፣ ከየመን ጋር ይገናኛል። እነዚህ ቦታዎች ደግሞ በሙሉ ከራሳችን አንጻር ስናየው የተወሰነ ስጋት ያላቸው አካባቢዎች ናቸው እና በዚህ አካባቢ በምስራቅ ኢትዮጵያ ያሉ አጎራባች ክልሎች ሰላምና መረጋጋት ማረጋገጥ ማለት አጠቃላይ ዋና መስመሩ ከዚህ ከጅቡቲ ወደ መሀል ያለው መስመር እዚህ ነው። ስለዚህ ይህንን መስመር የሆነ ችግር ገጠመበት ማለት ደግሞ አጠቃላይ የኢትዮጵያ ህዝብ ጎረሮ ተዘጋ ማለት ነው። ስለዚህ ከዚህ አንጻር የዚህ አካባቢ ሰላም መሆን ትልቅ ለአጠቃላይ ለሀገራችን ትልቅ ፋይዳ አለው ማለት ነው።
ከለውጡ ጋር ተያይዞ በአገሪቱ የተለያዩ አካባቢዎች የተፈጠሩ አለመግባባቶችንና ግጭቶችን ለመፍታት ሰራዊቱ ጥረት እያደረገ መሆኑንም ጠቁመዋል።
የጸጥታ ችግሩ እየተሻሻለ ነው ያለው። ወጣ ገባ ቢሆንም አሁን ደህና ብዙ ከቦታ ወደ ቦታ እየተንቀሳቀሰ ነው። በተለይ በዚህ አፋር ክልል ቀደም ብሎ ከ2-3 ሳምንት በፊት የተወሰነ በኢሳና በአፋር የተከሰተ ችግር ነበረ። በመንገድ ላይ የመዝጋት አንዳንድ ችግሮችን የመፈጠር ሁኔታ ነበር። አሁን በስፋት እያየን ችግረኞቹም ተለይተው ፍርድ እንዲያገኙና ነጻ ቀጠና የሚባለው ከማንኛውም ነገር ስጋት ውጭ እንዲሆን ለማድረግ ጥረት እየተደረገ ነው።
የጎሳ የሃይማኖትና የድንበር ግጭቶች፣ የኮንትሮባንድ እንቅስቃሴ፣ ህገወጥ የሰዎች ዝውውርና ሌሎች ችግሮች የቀጠናው የጸጥታ ስጋቶች ተብለው ተለይተዋል። በምስራቅ እዝ ዋና አዛዥ በሜጀር ጄኔራል ዘውዱ በላይ የተመራውን የውይይት መድረክ የሀገር መከላከያ፣ የፌዴራል ፖሊስ፣ ከኦሮሚያ፣ ከአፋር፣ ከሶማሌና ከሀረሪ ክልሎች የሰላምና ጸጥታ ቢሮ ተወካዮችና ጥሪ የተደረገላቸው እንግዶች ታድመውበታል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከሰመራ።
አብራችሁን ስላመሻችሁ በጣም እናመሰግናለን አድማጮቻችን። የዛሬው የጋቢና ጉዞ በዚህ ተጠናቀዋል። ሀብታሙ ስዩም በመስተንግዶው፣ ሞክቢል ያቤሮ በድምፅ ምህንድስናው አብረናችሁ ቆይተናል። እስምሽት ይሁንላችሁ። ለሰው ልጆች በዓለም ዙሪያ ሁሉ ሰላም ይሁን፣ ምድሩ ሁሉ
ቻፕተን ራዶኒ ቪኦኤ ሰከንታ ፋኖ ረሞት